radiotid. 138 meter över havet. Din närmaste radiostation. Radio Sydväst.
ኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ወጮቻችን በቅድሚያ እንደምን ሰነበታችሁ ይያለን የከበረ ሰላምታችንን እናስቀድማለን። የዛሬ የመስከረም 19/2006 ወይንም ሴፕተምበር 29/2013 የኢትዮጵያ አንድነት ሬዲዮ ስርጭት እንደ ተለመደው የተለያዩ ፕሮግራሞችን አካቷል። በቅድሚያ የተለመደው በየ15 ቀናት የሚቀርበው ተታሪክና መጻሕፍት ማህደር ይቀርባል። በመቀጠልም ለክ ተምሽቱ 12 ሰዓት የሳምንቱ ዋና ዋና ዜናዎችን እናስደምጣለን። ተዛም አንድ የቃለ መጠይቅ ያካተተ ኦዲዮ እናስደምጣለን። በመጨረሻም የጊዜ ጥበት ተላገጠመን አንድ መልእክት አዘል ጽሑፍ ይቀርባል። በድጋሚ እንኳን በሰላም ቆያችሁን ይያለን ሳምንታዊ ፕሮግራማችንን በሚቀጥለው ሙዚቃ እንከፍታለን።
Do 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 do
ተታሪክ ማህደር አድማጮቻችን የተለመደው ሰላምታችንን እናቀርባለን። በዛሬው ምሽት የዚህ ፕሮግራም ክፍለ ጊዜያችን ይዘንላችሁ የቀረብነው የጀግናውን የደጃች ባልቻ ሳፎ አባ ነፍሶን አጭር የህይወት ታሪክ ነው። ደጃዝማች ባልቻ ሳፎ የሰፈር የፈረስማቸው አባ ነፍሶ። የኢትዮጵያ ጀግኖች ታሪክ ሲነሳ በግንባር ቀደም ተሚጠቀሱት መካከል ደጃዝማች ባልቻ አባ ነፍሶ በዋናነት ተሚጠቀሱት አንዱ ናቸው። ባልቻ ሳፎ ወይም ባልቻ አባ ነፍሶ በተለይ በ1888 ዓመተ ምህረት በአድዋ ጦርነት ወቅት በአጼ ምኒልክ ስር ሆነው በመድፍ አስተኳሽነት በሰሩት ጀግንነት ይታወሳሉ። እኚህ ታላቅ ኢትዮጵያዊ አገራቸውንና ለኢትዮጵያ ሕዝብ ያበረከቱት ታላቅ ስራ ተትውልድ ትውልድ ሲተላለፍ ይኖራል። ስለ ስራቸውም ክብር ታላላቅ ቦታዎች በስማቸው ተሰይመዋል። ከነዚህም መካከል በሩሲያን እርዳታ የተገነባው የደጃዝማች ባልቻ ሆስፒታል ይገኛል። ደጃዝማች ባልቻ መንገድ፣ ደጃዝማች ባልቻ ትምህርት ቤት ተብዙ በጥቂቱ የሚጠቀሱ ናቸው። ጀግኖች ሲፈክሩና ሲያቀራሩ ስማቸውን እየጠሩ ዘራፍ የባልቻሽከር ብለውላቸዋል። በስማቸው መጻሕፍት ተጽፈዋል። ድምጻውያን አንጎራግረውላቸዋል። ባልቻ የተወለዱት ወሊሶ ወይ ግዮን የዛሬ 159 ዓመት በነሐሴ ወር መጨረሻ በ1854 ዓመተ ምህረት ነበር። በአንድ የጦርነት ወቅት የምኒልክ ሰራዊት ማሸነፉ ሲበሰር ስለሞቱትና ስለተማረኩ ሰዎችም ለምኒልክ ዝርዝር ቀረበላቸው። ተነዚህ ምርኮኞች መካከለም የተገኘ አንድ ብላቴና መኖሩ ለምኒልክ ተወሳ። ምኒልክ ተነዛ ሁሉ ምርኮኞች መካከል ይህንን ልጅ ወደሳቸው እንዲያቀርቡ አደረጉ። ብዙዎቹ ምርኮኞች በህምረት ሲፈቱ ባልቻ አባ ነፍሶን ግን ምኒልክ ሊያሳድጉ ሐላፊነት ወስደው ወደ አዲስ አበባ ይዘዋቸው ወጡ። በዚህ አይነት ሁኔታ ባልቻ ገና ተልጅነታቸው ጀምረው በምኒልክ ቤተ መንግስት ያጼ ምኒልክ የቅርብ አንጋች ሆነው በጦር ሙያ ተኮትኩተው አደጉ። በጎልማሳነታቸው ወቅት የመድፍ ተኩስ ተምረው አጼ ምኒልክ ተፈረንሳይ ሀገር የተሰጣቸውን መድፎች የሚያስተኩስና የሚተኩሱ ጎበዝ ጀግና ሆነው ወጡ። ባልቻ የሚለው የኦሮሞ ስማቸው ትርጉሙ ምትክ ማለት መሆኑን እዚህ ላይ መጥቀሱ ተገቢ ይመስላል። ባልቻ በኢትዮጵያ ውስጥ በተደረጉት ጦርነቶችም መድፉን ወደ ጠላት ወረዳ ተኩሰው ጠላትን የሚያርበደብድ ጀግና ሆኑ። በተለይም ኢትዮጵያ ተጣሊያን ጋር ባደረገችው የ1888 ዓመተ ምህረት ጦርነት ወቅት በመቀሌ፣ በአዲግራት እና በአድዋ ተራሮች መድፋቸውን ጠምደው የጣሊያንን ጦር ተርቀት በመምታት ዝናን ያተረፉ ጎበዝ ተሰኙ። በማዕረግ ላይ ማዕረግ ተጨምሮላቸው ደጃዝማች ተብሎ ስማቸው በወርቅ ቀለም ተተጻፈላቸው ጀግኖች መካከል አንዱ ሆነውም ተጠሩ። ተጦርነት እና ተጀግንነት ውጪ ሌላ ህይወት ለሌላቸው ለነደጃች ባልቻ አይነቶቹ ጀግኖች እንዲህ ተብሎላቸዋል። ለበኑም መውዜሩም መድፉም መትረየሱም አንድ ነው ብረቱ፣ ቋራጥ ያስፈልጋል ከተት ያላሞቱ። ጦር መጣ ጫፉን ነቀነቀው፣ ጎበዝ እንደሳለው ፈሪንም ጨነቀው። ሊቀ መኳስ አባትና ባልቻ አባ ነፍሶ በመድፍ ስላደረጉት ፍልሚያ በርክሌ የተባለ አንድ እንግሊዝ ጸሐፊ ሲጽፍ እንጠቅሳለን። ጣሊያኖች እንዳ ስላሴ ላይ ወጥተው በውስጡ የነበሩትን ሰዎች የኢየሱስ ቤተ ክርስቲያንን ልቀቁ፣ ጦርነቱ ሲያልቅ በትልቅ ህንፃን ተካላችኋለን አሏቸውና አንድ ሺህ ብር ሰጧቸው። ሁሉም በቤተ ክርስቲያኑን ሲለቁ አንድ 50 ዓመት ቄስ ግን እንቢያሉና ወዲያውኑ ተገደሉ። ተዛም ቤተ ክርስቲያኑንና ቦታውን ጣሊያኖች ተቆጣጠሩት። ሆኖም አንዳንድ የጣሊያኖች ታደሮች ቤተ ክርስቲያን ውስጥ ገብተን አንዋጋም በማላታቸው የተወሰኑ ወታደሮች እዛ ገብተው ጦርነቱ ቀጠለ። ያን ቀን መጥፎለት ነበር። በጣሊያኖቹ ወገን ተንዳ ስላሴ የሚተኮሰው መድፍ ብዙ ኢትዮጵያውያን ጨረሰ። በኢትዮጵያ በኩል የተተኮሰው የመድፍ ጥይት የጣሊያኑ መድፍ አፍ ውስጥ ገብቶ ሁለት ወታደሮች አቆሰለ። እሳትም ተነስቶ አፈር የተሞሉ የምሽግ ጆንያዎች ተቃጠሉ። የጥቅስ መጨረሻ ብሏል። አልፎ አልፎ በዘፈን ባልቻባ ነፍሶ መድፉን ጣለው ተኩሶ ቢባልም በትክክል መድፍን በመድፍ ተኩሶ የጣለው ግን ያኔ የ25 ዓመት ወጣት የነበሩት መድፈኛ አባተ ቧ ያለው ወይም አባይ ትረፍ ነበሩ የሚሉ አሉ። በዛን ጊዜም ነበር አባተ አባይ ትረፍ ነገረኛ ነው ይህን መድፍ ተዛ መድፍ አቆራረጠው ተብሎ የተገጠመው። ደጃሽ ባልቻ በወቅቱ የ36 ዓመት ጎልማሳና የሊቀ መኳስ አባተ አዛዥ ነበሩ። የካቲት 23 ቀን 1888 ዓመተ ምህረት የአድዋ ጦርነት ዕለት የጦሩ ዋና ፊታውራሪ ገበየሁ አባ ጎራው በጦርነቱ ላይ ሲሰዉ አጼ ምኒልክን ጨምሮ ብዙዎች አዘኑ። በዚህን ጊዜ ምኒልክንም ሆነ ሕዝቡን ለማጽናናት ገበየሁ ቢሞት ባልቻለሎ ለማለት ጭምር እንዲህ ተብሎ ተፎከረ። ገበየሁ ቢሞት ተተካ ባልቻ መድፍ አንገላባጭ ብቻ ለብቻ። እንግዲህ የደጃዝማች ባልቻ የጀግንነት ታሪክ በተለይ ታድዋ ድል በኋላ እየገነነ መጥቶ የመድፈኛ ክፍል ኃላፊ ተመሆን ጀምሮ በኋላም በአጼ ምኒልክ ዘመን የጦር መሳሪያ ግምጃ ቤት ሲቋቋም የግምጃ ቤቱ ኃላፊ ሆነው አዲስ አበባ ተበቅሎ ቤት በታች ይገኝ ተነበረው ስፍራ ላይ የኢትዮጵያን ጦር መሳሪያ በአይነት ማስቀመጥ መጀመራቸው ይታወቃል። የጦር ግምጃ ቤቱ ተምኒልክ ጀምሮ እስከ ደርግ ዘመን ድረስ የነበሩ መድፍና ሌሎች የጦር መሳሪያዎችን እንደያዘ ግንቦት 27 1983 ዓመተ ምህረት ርኩሱ የወያኔ ትግራይ መንግስት አዲስ አበባ ሲገባ መቃጠሉ ይታወሳል። ባልቻ በድቤና በውቀት መጎልበት ሲመጣ በመጀመሪያ ሲዳሞን እንዲያስተዳድሩ ተደረገ። በኋላም የራስ መኮንን የመጀመሪያ ልጅ ደጃች ይልማ ሲሞቱ የሐረር ገዢ ሆነው ሐረርን እንዲያስተዳድሩ በልጅ ኢያሱ አማካይነት ተላኩ። ተፈሪም ተሲዳሞ ማዶ ያለውን የጊሚራ መሬት እንዲያስተዳድሩ በልጅ ኢያሱ አማካይነት ተሹመው ነበር። በርግጥ ልጅ ኢያሱ ይህንን ያደረጉት ገና ተመጀመሪያው በተፈሪና በባልቻ መካከል ቅሬታን በመፍጠር ሁለቱን ታላላቅ ኃይሎች ከፋፍለው መግዛት እንዲችሉ ነበር የሚል ሐሜት በሰፊው ይነገር ነበር። እናም ደጃች ባልቻ አባ ነፍሶ ሐረርን ለአራት ዓመታት ሲያስተዳድሩ፣ ተፈሪ ደግሞ የአባቴ አገር ሐረርን ላስተዳድር የሚል ጥያቄ ለተጌ ጣይቱ አቤቱታ እያቀረቡ ወደ ተሾሙበት ደቡብ ኢትዮጵያ ሳይሄዱ አዲስ አበባ ለብዙ ጊዜ ከረሙ። በርግጥም ሐረርን ሊሰጥ የሚገባው ለራስ መኮንን ልጅ ለደጃች ተፈሪ እንደሆነ አንዳንድ ታሪክ ጸሐፊዎች ይተቻሉ። ለባልቻ አባ ነፍሶ መሰጠቱ በራስ ተፈሪና ቀጥሎም የኢትዮጵያ ንጉሠ ነገሥት በሆኑት በቀዳማዊ ኃይለ ሥላሴ መካከል ኋላ ቅሬታን ፈጥሮ እንደነበር በታሪክ ተመዝግቧል። በስተ በኋላም ላይ ቀዳማዊ ኃይለ ሥላሴ የንጉሠ ነገሥትነቱን ዙፋን ሲይዙ ባልቻ አባ ነፍሶን ተቀድሞ የአገር አስተዳዳሪነት ሹመት አነሷቸውና ደጃች ብሩ ወልደ ገብርኤልን በቦታቸው ሾሟቸው። ይህም ሆኖ ግን ባልቻ አባ ነፍሶ በወቅቱ በነበሩት ታላላቅ ኢትዮጵያውያን ጭምር እንደተከበሩ በዘመዶቻቸው አገር ተቀመጡ። ከዚህ በኋላ ደጃዝማች ባልቻ ተነነ ሙሉ ክብራቸው በአካባቢው ህዝብ እንደተወደዱ ንጉሰ ነገስት ቀዳማዊ ኃይለ ሥላሴም ጋር ወደ ሌላ ጸብ ሳይገቡ ተነልዩነታቸው ተቻችለው በሰላም መኖር ጀመሩ። ቀዳማዊ ኃይለ ሥላሴም አገር ያስተዳደሩ ደጃች ባልቻም የታጣላ ያስታረቁ እስተ ሁለተኛው ጣሊያን ወረራ 1928 ዓመተ ምህረት ድረስ ዘለቁ። ጣሊያን ለሁለተኛ ጊዜ ኢትዮጵያን ሲወር ታጼ ምኒልክ ጋር ሆነው በጀግንነት የተዋጉት አሉላ አባነጋ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ ራስ አባተና ሌሎችም ጀግኖች በርጅና አንድ ባንድ ሞተው አልቀው ነበር። ተዛም ዘመን ጀግኖች መካከል የቀሩት አንድ ሰው ደጃዝማች ባልቻ አባ ነፍሶ ብቻ ነበሩ። እሳቸውም ቢሆኑ አርጅተዋል። በዛ ላይ ተቀዳማዊ ኃይለ ሥላሴ ጋር በነበራቸው አንዳንድ አለመግባባት ምክንያት ንጉሠ ነገሥቱ ኢትዮጵያን ለቀው ወደ ጄኔቭ ሲጓዙ ደጃች ባልቻ ተጣሊያን ጎን ሊሰለፉ እንደሚችሉ አንዳንድ የጣሊያኖች ግምት ነበር። ደጃች ባልቻ ግን በቀዳማዊ ኃይለ ሥላሴ ላይ ቅሬታ እንኳን ቢኖራቸው በአገር ነገር ሌላ ድርድር ውስጥ መግባት አልፈለጉም። ስለሆነም ጦራቸውን ማሰባሰብ ጀመሩ። እናም ተኃይለ ማርያም ማሞ አባ አረጋይና አቡነ ጴጥሮስ ጋር የምስጢር ደብዳቤ ይለዋወጡ ጀመር። በወቅቱ አዲስ አበባ ሙሉ በሙሉ በጣሊያን አገዛዝ ስር ወድቃለች። ንጉሠ ነገሥቱም በአገር የሉም። በማይጨው ጦርነት ብዙ ሺህ ኢትዮጵያውያን በጣሊያን አውሮፕላን በአየር በሚጣል ቦምብና የመርዝ ጢስ ጋዝ አልቀዋል። ተዛ የተረፉት ግን እጃቸውን ለመስጠት አልፈለጉም። ጣሊያን የከተመበት አዲስ አበባ ድረስ መጥተው ለመፋለም ወሰኑ። በቅዳቸው መሰረት የራስ ካሳ ልጆች ተፍቼ ተነስተው ወደ አዲስ አበባ እንዲመጡ፣ ደጃዝማች ኃይለ ማርያም ማሞ ጦራቸውን ይዘው ተናቡን አቡነ ጴጥሮስ ጋር አዲስ አበባ እንዲገቡ፣ ደጃዝማች ባልቻ አባ ነፍሶም 5000 ያህል ጦራቸውን ይዘው በአዲስ አበባ ደቡብ በኩል ገብተው የጣሊያንን ጦር ለመምታት ተዘጋጁ። ደጃች ባልቻ ጦራቸውን አምጥተው አሁን አየር ጤና ተሚባለው ሰፈር ማዶ ታለው ረጲ ዳራ ላይ መሸጉ። የራስ ካሳ ልጆች አዲስ አበባ ሳይገቡ ሶስቱም ተገደሉ። ደጃዝማች ኃይለ ማርያም ማሞ አዲስ አበባ ገብተው እስተቀበና ድረስ ዘልቀው ብዙ ወታደሮቻቸው አልቀው እሳቸውም ተሰዉ። አቡነ ጴጥሮስ በጣሊያኖች ተይዘው ታሰሩ። በኋላ በጥይት ተደብድበው ተገደሉ። ደጃዝማች ባልቻ ተትውልድ መንደራቸው አገምዣ ሶዶ ተነስተው አዲስ አበባ ደረሱ። ተዛም ረጲ ዳራ ላይ ሆነው መድፋቸውን ጠምደው የሌሎቹን አርበኞች ሁኔታና መልእክት መጠባበቅ ጀመሩ። ሁኔታውን ለመሰለል ሌሊቱን ወደ አዲስ አበባ የላኳቸው ወታደሮቻቸው ጣሊያኖቹ ጋር ሳይደርሱ በባንዳዎቹ ተይዘው ተገደሉባቸው። ሲነጋጋም ጣሊያን በአውሮፕላን ሆኖ የደጃች ባልቻን ጦር እየተከታተለ በጣም ብዙ ሰው ፈጀባቸው። በሕይወት ዘመናቸው ጣሊያንን ሁለት ጊዜ የተዋጉትና ብዙ ሺህ ተከታይ የነበራቸው ባልቻ አባ ነፍሶ ብቻቸውን ቀሩ። በመጨረሻ ጥቂት ወታደሮቻቸውን ይዘው ወደ ኋላ አፈገፈጉ። የደጃዝማች ባልቻ አባ ነፍሶ ታሪክ በጣሊያኖች ዘንድ ሲወራ ብዙዎችን አስገረመ። የጣሊያን ጋዜጦች እንጠቅሳለን፣ በአድዋ ጦርነት ወቅት ተምኒሊክ ጋር ሆኖ ተተዋጉት ሰዎች መካከል ባልቻ አባ ነፍሶ የሚባል የ75 ዓመት ሽማግሌ ሰው አሁን በሕይወት አለ፣ በደቡብ በኩል ጦር እያደራጀ ነው የጥቅስ መጨረሻ ተብሎ ዜና ተሰራጨ። የጣሊያን መንግሥትም እንጠቅሳለን፣ ይህንን ሰው እንፈረዳዋለን፣ ተነ ሕይወቱ ይዛችሁ እንድታመጡት የጥቅስ መጨረሻ የሚል ትእዛዝ አስተላለፈ። በነገራችን ላይ ደጃች ባልቻ ሁለት ወንድሞች ነበሯቸው። አንደኛው ፊታውራሪ ሳህለ ሚካኤል ይባላሉ፣ በአድዋ ጦርነት ላይ ተሰውተዋል። ሁለተኛው ፊታውራሪ ገብረ መድህን ደግሞ በሰገሌ ጦርነት ወቅት በጦር ሜዳ ሕይወታቸው አልፏል። نم بوقتو بچاچو نه نبروت لجاش بالچا طور متايل هلو هني ملچدرين هناتي ملچلات هني موندم يلن ايالو يانغوراغورو نبر يبالال تزي بوحلا يهونون بوقتو باربنجنه تچاكا غبتو سيواغو تنبروت مكاكل شالقا مسفن سلاشي حالا راس የጻፉትን ደብዳቤ እናካፍላችሁ ሻለቃ መስፍን ስለሺ ደብዳቤውን የጻፉት እንግሊዝ ሀገር ለነበሩት ለግርማዊ ቀዳሙ ኃይለ ሥላሴ ነበር እንተክሳለን የጠላት ጦር ደጃዝማች ባልቻ ወደሚኖርበት እስተጉራጌ ሀገር ድረስ በመዝለቅ በሳቸው ላይ ዘመተባቸው ህዝቡ ከዳቸው ወታደሮቻቸውም ለህይወታቸው ሲሉ ሸሹ እሳቸው ደጋሽ ባልቻ እና ሁለት አሽከሮቻቸው ተሳቸው ጋር ሶስት ሰዎች ብቻ ቀሩ። ያ ሁሉ የጣሊያን ጦር ከበባቸው ወዴትም መሄድ አልቻሉ። በመጨረሻም አንድ ነጭ ፈረንጅ ወደ ደጃች ባልቻ ዘንድ መጣ። ተዛም ደጃዝማች ባልቻ ማለት አንተ ነህ አላቸው። ደጃዝማቹም አዎ እኔ ነኝ ሲሉ ፈረንጁ በሉ ይማረኩ ሽጉጡንም ያስረክቡኝ አላቸው። ደጃዝማች ባልቻ እኔ ሽጉጥ የምሰጥ ሰው አይደለሁም ትጥቀንም አልሰጥህም ብለው ሽጉጣቸውን አውጥተው ነጩን የጣሊያን ጦር መኮንን ገደሉት። ተዛም በራሳቸው ሽጉጥ የራሳቸውን ህይወት አጠፉ። ደጃዝማች ባልቻ ጋር አብረው የነበሩትም ወታደሮች ስቃይ ሳይበዛ ባይባቸው በየተራ ወደቁ። የጥቅስ መጨረሻ በማለት ወቅተው ስለነበረው ሁኔታ ገልጸዋል። እናም የጣሊያን ጦር በቹዋ አበቤ ድረስ ዘምቶ ተደጃች ባልቻ አባ ነፍሶ ጋር ተዋግቶ ሳይሸንፍ ተሸነፈ። እጃቸውን ይዞ ሊወስዳቸው ቀርቶ ህይወታቸውን እንኳን ሳይጠፋው በራሳቸው ትግት ራሳቸውን ሰው ይህም የሆነው ጥቅምት 27 1929 ዓ.ም ነበር። በሁለተኛው የጣሊያን ጦርነት ወቅት ብቻቸውን መሆናቸውን የተመለከተ አንድ ታዛቢ የባልቻው እንደሞች ጥይቶቹ ናቸው እዚህ ተቀምጦ እዛ ሚልካቸው ብሎ ገጥሞላቸው ነበር። ደጃሽ ባልቻ በሞቱ በ11ኛው ዓመት አሁን አዲስ አበባ ተልደታ ማዶ የሚገኘውና በስማቸው የተገነባው ዘመናዊ ሆስፒታል በጥቅምት ወር መጨረሻ 1940 ዓ.ም ተመርቆ ተከፈተ። ሆስፒታሉ በዚህ በሚይዘው ጥቅምት ወር 66 ዓመት ይሞላዋል። በአምስቱ ዓመት የአርበኞች ትግል ወቅት አንበሳው የኢትዮጵያ ጦር ተመልሶ አገሩን እንደሚያስተዳድር የታወቀ ነገር ነበር። አርበኞችም እንዲህ ይያሉ ይፎክሩ እንደነበር ተመስግቧል። ባንበሳው መኝታ ጅቡ ተኝቶበት ብንን ብንን ሊላል በልሙ የመጣበት ገራማ ኃይለ ሥላሴ በ1933 ዓመተ ምህረት በድል አድራጊነት አዲስ አበባ ተገቡ በኋላ የሞቱትን የኢትዮጵያ ጀግኖች አሰባቸው። ለሰማዕታቱ መታሰቢያ ሐውልት ቆመ። አቡነ ጴጥሮስ ተተገደሉበት ስፍራ ጥቂት ሜትሮች ርቀት ላይ ሐውልት በስማቸው ተቀርጾ ቆመላቸው። ይኸው ሐውልት በቅርብ ጊዜ በዚሁ በባንዶች ዲቃላ በወያኔ መነሳቱን እናስታውሳለን። ለደጃዝማች ባልቻ አባ ነፍሶም በስማቸው በተወለዱበት በጊዮን ወሊሶ ባደጉበት አዲስ አበባ በስማቸው ትምህርት ቤቶች ተከፈቱላቸው መንገድ ተሰየመላቸው ሆስፒታልም ተሰራ። በነዚህ ጊዜያት በሙሉ ቀዳሙ ኃይለ ሥላሴ በስፍራው እየተገኙ መንገዱን መርቀዋል። ሆስፒታሉ ሲከፈትም ንግግር አድርገዋል። ይህም ብቻ አይደለም ባልቻባ ነፍሶ በተወለዱበት ስፍራ ሐውልት ተሰርቶላቸዋል። ባልቻባ ነፍሶ ታብራካቸው ዘራቸውን ባይተኩም የጀግናን ውለታ የማይረሳው የኢትዮጵያ ሕዝብ ልጅ ሆኗቸዋል። ግርማዊ ቀዳማ ኃይለ ሥላሴም ባንድ ወቅት ለተናገሩትን ተክሳለን ተትልቅ መወለድ ሳይሆን ራስን ለትልቅ ነገር መወለድ ሞያ ነው የጥክስ መጨረሻ እንዳሉት ደጃሽ ባልቻ ተትልቅ ስለተገኙ ሳይሆን ትልቅ ሥራ ስለሰሩ በኢትዮጵያ ታሪክ ውስጥ በስማቸው መንገድ ሆስፒታል ትምርት ቤት ተተሰራላቸው ሌሎች ጀግኖች ይልቅ ብዙ የተባለላቸው ናቸው። ባልቻ ባነርሶ ለኢትዮጵያ ነጻነትና ክብር ታላቅ መስዋዕትነት የከፈሉ ታላቅ ጀግና መሆናቸው ለዘላለም ሲታወስ ይኖራል። አድማጮቻችን የምሽቱን የዚህ ፕሮግራም ክፍለ ጊዜ በዚህ በማጠናቀቅ ቀጣዮች ፕሮግራማችንን እንድታዳምጡ በመጋበዝ በበኩል እሰናበታለሁ። መልካም ምሽት።
አርማጮቻችን ከዚህ ቀጥለን ሳምንቱ ዋና ዜናዎችን አስደምጣለን። በቅድሚያ ማርሰ ዜናዎቹ የወያኔዎች መከፋፈል ከቀኑ ለቀን እየጎላ መምጣቱ ተገለጸ። ህዋት በክልል አንድ እየተባላ ነው። በኢትዮጵያ መካከል ያለው ህዝባዊ እንቅስቃሴ ብዙ መሰናክሎች ገጥሞታል ተባለ። ሰማያዊ ፓርቲ አዲስ ህገ መንግስት እያረቀቁ ነው አለ። ወያኔ ሻቢያን በሽብርተኝነት ከሰሰ። አዲሱ የሶማሊያ ፕሬዝዳንት ከወያኔ ጋር ያለው ግንኙነት መጠናከር አለበት አሉ። የግብጽ ወታደራዊ ጁንታም የሙስሊሙ ብራዘርሁድ እንቅስቃሴ ማገዱን አስታወቀ። ዜናዎች በዝርዝር። የውያኖች መከፋፈል ከቀኑ ለቀን እየጎላ መምጣቱና ወደ ከፋ ሁኔታ እየወሰዳቸው ነው ተባለ። ከሰሞኑ የውስጣዋቂዎች እንደገለጹት ከሆነ በውያኔ ተዛዝ የሚስተዳደረውና የውያኔ ቅርንጫፍ ድርጅት ያደግ በሚል ስም መጠራት የሚፈልጉትን ጨምሮ ውያኔ ለአራት መከፈሉ ይፋ የሆነ መጥቷል። በውያኔ የጸጥታ ክፍል ያሉትን ነገታቸው አሰፋና እየተቀጠቀጠ ያለው የመለስ ርዝራዥ ቡድን ሳይጨምር ስባት ነጋ፣ ጀነራል ሳሞራ፣ ደብረጽዮን ደመቀ፣ ባንዶ ገን ኃይለ ማርያም ደስታለኝ፣ ሽፈራው ሸጉጤ፣ ከማለ ከድር ሲራይ ፈይሳ በሌላው ገን ሆነው ፍትጫ ለመሆናቸውንም እነዚህ የቅርብ አውቂዎች አክለው ገልጸዋል። በሁለቱ ቡድኖች ውስጥ ያለው የከረረ ልዩነት የመለስ ርዝራዦች የመረር ጽዋ እንዲቀምሱ እያደረጋቸው ነው። ከወህኒ ቤት የተረፉት ወደ ውጭ አገር ለመፈርጠጥ ተገደዋል። የእነ ስብሐት ነጋ ቡድን እየወሰደ ባለው እርምጃ ምክንያት ሌላኛው ቡድን ተጻራሪ ምላሽ መስጠት ላይ ሲሆን፣ በየዙሪያቸው ያሉት አማኞች ግን ለእስር እየተዳረጉ ነው። በውያኔ ውስጥ ያለውን መከፋፈል አስመልክቶ የውጭ አገር ዲፕሎማቶች ጉዳዩን አሳሳቢ መሆኑን እየተቹበት ነው። ይህ በእንዲህ እንዳለ በውያኔ መጠሪያ ክልል አንድ ያሉት የፕሬዚዳንትና የጠቅላይ ሚኒስትር ስልጣን የተሰጣቸው በአባይ ወልዱና በደብረ ጽዮን መካከል የተነሳ ልዩነት ተባብሶ መክረሙንና ባለሥልጣናቱ ሽጉጣቸውን በየስብሰባው ቦታ እየመዘዙ በደም ፍላጥ ኃይለ ቃል ሲለዋውጥ መታየታቸውን ጓደኞቻቸው ምስጢሮቻቸውን እያወጡት ነው። በጥቅም የተሳሰሩት የውሃት ባለሥልጣናት ጋጠወጥ ባህሪያቸውን እየገፋፋቸው በየሎቱ ድብድብና ዛቻ ስለሚያካሄዱ የውያኔ ፌዴራላዊ ፖሊስ የክልል አንድ ሚኒስቴር መስሪያ ቤቶች ለጥበቃ መመደቡንም ለመረዳት ተችሏል። በኢትዮጵያ መካከል ላይ ያለው ህዝባዊ ሰላማዊ ሰልፍ ጥሪ ብዙ መሰናክሎችን እየገጠሙት ነው ተባለ። የኢትዮጵያን ህዝብ በባርነት ሰንሰለት ስር አድርጎ ተቃዋሚዎችን በሽብርተኝነት እያስፈራራ ያለውን ወያኔን በተባበረክን ለመጣል የሚደረገው እንቅስቃሴ በራሳቸው በድርጅቶቹ ሽሚያ የተነሳ ህዝቡን ቁርጠኝነትና መነሳሳት እያበረዱት ለመሆናቸው ከሀገር የሚደርሱ ዜናዎች እያረጋገጡ ነው። የአንዱ ድርጅት ጉዳይ የሌላኛው የሁሉም እንዲሆን ቀና መንፈስ በመጥፋቱ መካከል ላይ ያለው ግርግር ለጊዜውም ቢሆን ውያኔን እየጠቀመ ለመምጣቱ ብዙዎች የሚጋሩት አስተያየት እየሆነ መጥቷል። ይህን መለያት ሁኔታ የተረዳው ወያኔ የየድርጅቶቹን አመራር አካላቶች፣ ህዝብ ግንኙነቶች ክፍሎችን፣ የፕሮፓጋንዳ ክፍል ተጠሪዎችን ተራ በተራ እያሰረ ማስፈራራትና መንገላታት እያደረሰባቸው ነው። ከሰሞኑ የመያድ ህዝብ ግንኙነት ተጠሪዎች ለእንግልት ተጋልጠው ሰንብተዋል። በገጠሪቷ ኢትዮጵያም የፓርቲው ተመራጮች ለእስር ተዳርገዋል። ያንን ፓርቲ በበኩሉ ከመሪው አንስቶ እስከ ታች ድረስ የወያኔ አረመናዊ እርምጃ መለማመጃ ሆኖ መሰንበታቸውን በተቃውሞ ጽሑፉ ላይ ገልጿል። በቅርብ ፖለቲካው መድረክ መታየት የጀመረው የሰማያዊ ፓርቲም በበኩሉ አብዮታ እያሰማ ነው። የወያኔ የሰሞኑ ኢሰባዊ እርምጃዎች አስመልክቶ ከዓለም አቀፍ ሰብአዊ ድርጅቶች ብዙ ነቀፍታዎች ቢሰነዘሩም በተቃውሞ እየተናደ ያለው ወያኔ ብዙ ጥቃቶችን ለማድረስ ወደ ኋላ እንደማይል ዛቻ እያሰማ ነው። አንዳንድ ታዛቢዎች እንደምትከሆነ ወያኔ አጥፍቶ የመጥፋት ፖሊሲው ያገረሸበትና ይቅርታይን ማረፍ ነገር ደግሞ አለ። አንዳንድ ታዛቢዎች እንደሚሉት ከሆነ ወያኔ አጥፍቶ የመጥፋት ፖሊሲው እንዳገረሸበትና በውስጡ ያለው ፍርሃት መጠኑን በማለፉ ውስጣዊ ቅራኔዎችን ወልዶ ከተቃዋሚ ድርጅቶች መከፋፈል ባላነሰ ሁኔታ ወያኔም ተከፋፍሎ ክፉ ዕጣ ለመቅመስ ተቃርቧል ብለዋል። በሌላ በኩል ደግሞ በዛሬው ዕለት አንድነት ፓርቲ ተጠርቶ የነበረ ሰላማዊ ሰልፍ ህዝቡ በወያኔ ማስፈራሪያ ሳይሸማቀቅ የተቃውሞ መግለጹና ከሀገር የደረሰን ዜና ገልጿል። ወያኔ ህዝቡ ትዕይንት በሰፊው ሊታይ የሚችልባቸውን ስፍራዎች በመከልከልና በመዝጋት የሰልፈኛውን አቅጣጫ ቢለውጠውም ህዝቡ በወያኔ ላይ ያለው ምሬቱን በመፈክር መግለጹን የደረሰን ዜና አረጋግጧል። ከቅርብ ጊዜ ወዲህ በጸረ ወያኔ ትግል መድረክ ውስጥ በመግባት ራሱን ያስተዋውቀው የሰማያዊ ፓርቲ ከሰሞኑ አንድ መልእክት ለኢትዮጵያ ህዝብ ለማስተላለፍ እየሞከረ መሆኑን ከሀገር የደረሰን ዜና ገለጸ። እንደ ፓርቲው አገላለጽ ከሆነ ህገ መንግስት እያጠናሁ ነውና ረቂቁን ለማሳደስ ህዝቡ እንዲወያይበት አደርጋለሁ ብሏል። የሰማያዊ ፓርቲ ህዝቡን ወደ ትግል ሊያስተማራ የሚሞክርበትን ራዕይ ፕሮግራምና ዘላቂ ዓላማ የሚለውን ይፋ ሳያደርግ የአገሪቷን ህገ መንግስት ለብቻው ለማርቀቅ ተነስቻለሁ የሚለው ዜና ብዙ ጥርጣሬዎችን እየወለደ መምጣቱን ከሀገር የደረሰን ዜና ገልጿል። የፖለቲካውን ትግል የጨረባ ገበያ በማድረግ ላይ ያለው ሰማያዊ ፓርቲ የሌሎች ድርጅቶችን የመተባበር ጥያቄ ጥሪ ግምት ውስጥ ሳያስገባ የራሱ ሩጫ እየሮጠ ነው ያሉት ታዛቢዎች ለጊዜውም ቢሆን ግልጽ ባልሆነ ሁኔታ በህዝቡ መካከል ጥርጣሬዎችን ለመፍጠር ምክንያት እየሆነ መጥቷል ብለዋል። በተለይም ከሰሞኑ ህገ መንግስት በማድረግ ሂደት ውስጥ ላይ ይገኛል የሚለው ሰማያዊ ፓርቲ በመግለጫው ላይ የተዛባውን የወያኔ ፌደራላዊ መዋቅር አስተካክላለሁ ብሏል። ፓርቲው በዛ አገላለጹ የውያኔ ከፋፍለ ግዛ ህገ መንግስት ደንቦች ስለሚጠገኑበት ሁኔታ እንደሚሰር በማረጋገጡ ወደ ልደቱና ውያኔ ጋብቻ ዘመን ሊያሸጋግረን እየዳዳው ነው የሚል ትችትም እየተደመጠ ነው። ውያኔ ሰሞኑን በሻቢያ ላይ ክስ ተነዘረ። አያይዞም ዓለም አቀፍ ረሰብ በሻቢያ ላይ የጣለው ቀባ በማነሱ ውጤት አልባ ሆኗል የሚል ተጨማሪ ክስ አክሎ ገልጿል። ውያኔን ክስ የሰነዘረው ሰሞኑን ያልሻባብ ታጣቂዎች በናይሮቢ ያደረሱትን ልቂት መነሻ ተንተርሶ ሲሆን ተቃውሞን በሻቢያ ላይ የገለጸው የወያኔ ውጭ ጉዳይ ሚኒስቴር ነው። ሻቢያ ለአልሸባብና ለአልቃይዳ ምሽግ እንደሆነና አካባቢውም ሰላም እየነሳ ያለ ጸረ ሰላም አገዛዝ ነው ሲል የወያኔ ባለስልጣን ምሬቱን ገልጿል። የሚሆነበት ምክንያት ይላል የወያኔ ባለስልጣን ዓለም አቀፉ ቀባ ሻቢያን ሰላም በረከከው የፈለገውን ያደረገ ነው ብሏል። ወያኔ የሰሞኑን አልሸባብ ምርጃ የዓለም አቀፍ መስተጋባት ማግኘቱ ስለተደፋፈረው በአምሳያው የተቀመጠውን የሻቢያን አገዛዝ ለመክሰስ ተደፋፍሯል። የወያኔ ባለስልጣን ይህን ክስ የሰነዘረው ከደንማርክ የውጭ ጉዳይ ሚኒስትር ጋር ባደረገው ውይይት ላይ ሲሆን በዚህ ስብሰባ ላይም የወያኔ ባለስልጣን ሻቢያን ከስልጣኑ ላይ ሊያስወግደው የሚችል የተቀናበረ የዓለም አቀፍ ቅጣት እንዲደርስበት ማድረጉ ወቅቱ ነው ብሏል። የሱዳን ትሪቢዩን በትሙ ላይ የወያኔ አብዮት አስመልክቶ በዘገበው ሐተታ ላይ ወያኔዎች የሱዳን አልባሺር በመማጸን ግብጽ ለኤርትራ ድጋፏ እንዳትሰጥ ለማድረግ ወያኔ ዲፕሎማሲ ድጋፍ እያፈላለገ ነው የሚለውን ዜና አትቶበታል። አዲሱ የሶማሊያ ፕሬዝዳንት ከወያኔ ጋር በመናደጉ ትብብር የአገሪቷን የጸጥታ ሁኔታ ማሻሻል እንችላለን አሉ። ፕሬዝዳንቱ ይህን የተናገሩ ሰሞኑን ከአውሮፓ የጋራ ህብረት አገሮችና ከዓለም አቀፍ ተራድኦ ድርጅቶች የ10 ቢሊዮን ክራውን ልገሳ ለማመስገን ጋዜጣዊ መግለጫ በሰጡበት ወቅት ሲሆን የአገሪቱ ዘላቂ ሰላም የሚረጋገጠው ከሶማሊያ አዋሳኝ አገሮች ድጋፍ ሲኖር ነው ብለዋል። አያይዘውም በተለይም ከወያኔ አገዛዝ ብዙ ድጋፍ እንደሚጠብቁ ግልጽ አድርገዋል። አዲሱ ምዕራፍ ለሶማሌ በሚል በተሰናዳው ኮንፈረንስ ላይ የሶማሌ ፕሬዝዳንት ደግሞ የሶማሌ ጸጥታ ሁኔታ አለውጭ ድጋፍ ሊሻሻል እንደማይችል አስመረውበታል። የሶማሌ ችግር ለመፍታት ይቻላል ተብሎ የታሰበው የኢኮኖሚ እርዳታ በብዛት እየተለገሰ ሲሆን የዛን ያህል ደግሞ በሶማሌ አስተዳደር ውስጥ ያሉ የአልሻባብ ደጋፊዎች የውጭ እርዳታ ለጸረ ማዕከላዊ መንግስት እንቅስቃሴ አሳልፈው ይሰጡ ይሆናል የሚለው ስጋት እየተደመጠ ነው። ጊዜያዊ መረጋጋት የሚታይባት የሞቃዲሾ ከተማ ከሰሞኑ ከመቼውም ጊዜ በለጠ የተኩስ ልውውጥ በከተማዋ ሲሰማ ሰምቷል። በሌላ በኩል ደግሞ አልሻባብ ከሰሞኑ በኬንያ ናይሮቢ ያደረሰውን ጥቃት አስመልክቶ በሰጠው ኮሚኒኬ ላይ የወያኔ አገዛዝ ከሶማሊያ ወታደሮቹ እንዲያስወጣ ጠይቋል። ይህ ካልሆነ ግን ዩጋንዳንም ጨምሮ በአካባቢው የበቀል እርምጃ ከመውሰድ የሚያግደው እንደሌለ ማስጠንቀቂያ ሰጥቷል። በመጨረሻም በግብጽ ከአንድ አመት በፊት በዲሞክራሲ ምርጫ ስልጣን ተረክቦ የነበረው በቅርቡ ደግሞ በወታደራዊ ጁንታ በመፈንቅለ መንግስት ከስልጣን የተወገደው የሙስሊሙ ብራዘርሁድ በማንኛውም የአገሪቷ የፖለቲካ እንቅስቃሴ ውስጥ ተሳትፎ እንዳይኖረው የጁንታው ፍርድ ቤት ከሰሞኑ ውሳኔ አስተላልፏል። የግብጽን ህዝብ እያተራመሰ ያለው ህገወጥ ወታደሩ ጁንታ ዓለም አቀፍ ውግዘት ቢደርስበትም የሙስሊሙ ብራዘርሁድ መሪዎችን እየለቀመ ወደስ እንዲወረወሩ ማድረጉ በህብረተሰቡ ውስጥ ቅራኔዎች እየተባባሱ መጥተዋል። ከሰሞኑ ደግሞ ማንኛውም የፓርቲው ንብረት እንዲወረስ የጁንታው ፍርድ ቤት በይኗል። የብራዘርሁድ ፓርቲ ከ85 ዓመቶች በፊት የተመሰረተና እንደ አውሮፓ አቆጣጠር 1950 ይቅርታ ከ 1954 የአውሮፓ አቆጣጠር እስከ 2011 ድረስ በህጋዊ መንገድ እንዳንቀሳቀስ በህግ ታግዶ የቆየ ሲሆን በ2011 ህዝባዊ አብዮት እንቅስቃሴ ወቅት በህግ እንዲሰራ ተፈቅዶለት ወደ ፖለቲካ መድረኩ መግባቱ ይታወሳል። ፓርቲው በህግ እንዲሰራ እስከተፈቀደለት ወቅት በነበሩት የ57 ዓመቶች የቆየ የገዳ ዘመኖች በህዝቡ ህሊና ተቀርጾ የነበረ በመሆኑ ባለፈው አመት በምርጫ ስልጣን መረከቡ ይታወሳል። አንዳንድ አዛቦች እንደሚልከው ሆነ በአሁን ወቅት ወታደራዊ ጁንታ ፓርቲውን ማገዱ በግብጽ የሽብርተኝነት ለባብስ እንደሚችል ያላቸው ስጋት ገልጸዋል። አመጮቻችን የሳምንቷና አዛቦች እነዚህ ነበሩ። በዚህ ተቃለላሉ ደምቀጠሉ ዝግጅት በሚቀጥሉ ሙዚቃ እንሽጋገራለን። አርማጭ ወጫችን በመግባችን ላይ እንደገለጽነው ከዚህ ቀጥለን የማያልቀን ብራቱ አባው ማሃሪ ከካናዳ ቶሮንቶ የማያደርጋፍ ሰጭ ድጅት ጋር ያደረጉትን ቃል ለመጠየቅ አውዲዮ እናሰማለን። ተከታተሉ።
ድርጅት መያድ ፕሬዝዳንት ከአቶ አባው ማሃሪ ጋር የተደረገ ቃል መጠየቅ ባለፈው ሐምሌ 13 እና ሐምሌ 14 ቀን 2005 ዓመተ ምህረት የመላው ኢትዮጵያ አንድነት ድርጅት መያድ ሶስተኛ መደበኛ ጠቅላላ ጉባኤ በአዲስ አበባ ከተማ በመያድ ቅጥር ግቢ ውስጥ ማካሄዱና በድርጅቱ ጉዳዮች ላይ በመምከርና ውሳኔ በመስጠት በሀገራችን ወቅታዊ ሁኔታ ላይ በመወያየት የድርጅቱንም የወደፊት የትግል አቅጣጫ በመተለም እንዲሁም የሥራ ዘመናቸውን በጨረሱት በክቡር እንጀራ ኃይሉ ሻዋል ምትክ ዲሞክራሲያዊ በሆነ ምርጫ አዲስ ፕሬዝዳንት በመምረጥ በመጨረሻም ጠቅላላ ጉባኤው የአቋም መግለጫ ማውጣት መጠናቀቁ ይታወሳል። ለረጅም ዓመታት ድርጅቱን በፕሬዝዳንትነት የመሩት ቀጥሎም የቅንጅ ፕሬዝዳንት ሆነው የምርጫ 97ን ህዝባዊ ትግል የመሩት ከቅንጅት በኋላም የመያድ ፕሬዝዳንት ሆነው የሰሩት እንጀራ ኃይሉ ሻዋል ኃላፊነታቸውን ለአዲሱ ፕሬዝዳንት ለአቶ አባው ማሃሪ አስረክበዋል። አቶ አባው ማሃሪም ዘላለባቸውን ከፍተኛ አገራዊና ድርጅታዊ ኃላፊነት ተረክበው ትግሉን ከግቡ ለማድረስ በአዲስ መንፈስና አዲስ የትራምራ ጋራ ስራቸውን ጀምረዋል። ይህን ከባድ ኃላፊነት ተቀብለው ሲሰሩ የህዝብ መብት በማይከበርበት ጭቆና፣ አፈና፣ ማዋከብ፣ ግድያና አስራት ባለበት ሀገር መስራት ቀላል ነገር አይደለም። የሚያስከፍለው መስዋዕትነት ሁሉ ለመክፈል ቆርጠው ወስነው ታግለው ሊያታግሉ ኃላፊነት ወስደዋል። ለዚህም ከፍተኛ ኃላፊነትና የመስዋዕትነት ቦታ በመቀበላቸው በኢትዮጵያ ህዝብ በፓርቲው አባላትና ደጋፊዎች ስም ከፍ ያለ ምስጋናችንን እናቀርባለን። መልካም የሥራ ዘመንም እንመኝላችኋለን። በዛሬው ዕለት በውጪ ለሚገኙ የመያድ ደጋፊዎች ይህን ቃለ መጠይቅ ለሚያዳምጡ ሁሉ ስለ ድርጅቱና ስለ ሀገራችን ሁኔታ መረጃ ሊሰጡን አቶ አባው ማሃሪ አብረውን ይገኛሉ። በቅድሚያ አቶ አባው ማሃሪ የመያድ ፕሬዝዳንት ይህን ቃለ መጠይቅ ለማድረግ መረጃም ለመስጠት ፈቃደኛ ሆነው ስለመጡ ከፍ ያለ ምስጋናችንን እናቀርባለን። እንኳን ደህና መጡ እንላለን።
አመሰግናለሁ።
አቶ አባው እስቲ በቅድሚያ ራስዎን በውጪ ለሚገኙት የመያድ ደጋፊዎችና አድማጮች ቢያስተዋውቁ በዚሁ እንጀምር። አመሰግናለሁ።
በጣም ጥሩ። ከሁሉ አስቀድሜ በውጪ ለሚገኙ ደጋፊዎቻችንና አባሎቻችን የከበረ ሰላምታዬን እያቀረብኩኝ ስሜ አበባው ማሃሪ ጌታነህ እባላለሁ። የተወለድኩኝ በአማራ ክልል ነው። ከዚያም የቤተ ክርስቲያን ትምህርቴን ከአጠናቀኩኝ በኋላ ወደ ዘመናዊ ትምህርት በመግባት ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ አግኝቻለሁኝ። ከዚያም ወደ እንግሊዝ ሀገር በመንግስት በተለያዩ የመንግስት መስሪያ ቤቶች እና በተባበሩት መንግስታት ስራ ከቆየሁ በኋላ ወደ እንግሊዝ ሀገር በመሄድ የማስተርስ ዲግሪን በኤምቢኤ ኢኮኖሚክስ ስትራቴጂ ፕላኒንግ አግኝቻለሁ። ከዚያም በተለያዩ ሀገሮች በአሜሪካ እና በተለያዩ አፍሪካ ሀገራት በዴፒዩቲ ካንትሪ ሪፕሬዘንታቲቭነት እና በካንትሪ ሪፕሬዘንታቲቭነት አገልግያለሁ። የፖለቲካ ህይወትን በተመለከተ የመላው አማራ ህዝብ ድርጅት መኢአድ የአማራው ህይወት ይቀጠፍ በነበረበት ጊዜ አማራው ይገደል ይሳደድ በነበረበት ጊዜ ሲቋቋም በተቋቋመ በአመቱ መኢአድን ተቀላቅዬ ፍሬ ቆይቻለሁኝ። ከዚያም በውጭም ሆነ በውስጥ በነበርኩበት ጊዜ ከመኢአድ አልተለየሁኝም። በሀሳብም ሆነ በማቴሪያል በፋይናንስ ድጋፍ አልተለየሁኝም እና ይህን ይመስላል እንግዲህ ይህን ይመስላል የትምህርት ሁኔታ እና የስራ ንስ ይህን ይመስላል።
በጣም አመሰግናለሁ አቶ አበባው። የሚቀጥለው ጥያቄ መያድ በመላው ሀገሪቱ መዋቅሩን ዘርግቶ የሚታገል አንጋፋ ድርጅት ነው። በአሁኑ ጊዜ የመያድ አባላትና ድርጅቱ ባጠቃላይ በምን ደረጃ ላይ ይገኛሉ? ይሄንን ይገልጹልኝ። አመሰግናለሁ።
እንግዲህ የመላው ኢትዮጵያ አንድነት ድርጅት ወይም መያድ ዳተኩት አውደታ መጣት ከፍተኛ መስዋዕትነት ሲከፍል የቆየ ትልቅ የፖለቲካ ፓርቲ ነው። በአገራችን ላይ ካሉት የፖለቲካ ፓርቲዎች በልቢያ እንገፋና በአባላት ብዛት በጥንካሬ እና በህብረ ብሔራዊነት የሚታወቅ ትልቅ ድርጅት ነው። እንግዲህ ይህ ስለየን ስለሆነ የገዢ ፓርቲ መያድን ለማፍረስ የተለያየ ጥረት አድርጓል። በዚያ ምክንያት መያድ ትንሽ እንደመዳከም ብሎ ቆይቶ ነበረ። አሁን ያንን ለማንሳት ከፍተኛ ጥረት በማድረግ ላይ እንገኛለን። ስትራቴጂ አውጥተን ፕላን እንዳቅድ አውጥተን የነበሩንን ከማዕከል እስከ ቀበሌ ድረስ ያሉ ቢሮዎቻችንን ለመክፈት ጀምረናል። አባሎቻችን እንደገና በመንቀሳቀስና ሞራል በማግኘት ከፍተኛ ስራ በመስራት ላይ ይገኛሉ። ህዝቡን እያስተባበረ አሁን የበቀል በነበረበት ሁለት እግሩ ለመቆም ምንም አልቀረውም። በተለያዩ የክልል ከተሞች እና በዞን በወረዳ ቢሮዎቻችንን እንደገና እየከፈትን ነው እና መያድ አሁን በጣም በመጠናከር ላይ ይገኛል። በውጭው አባሎቻችን ዘንድ ያንን በተመለከተ በተለያዩ ክፍለ ዓለማት ማለትም በአውሮፓ፣ በአሜሪካ፣ በካናዳ እና በአውስትራሊያ ደጋፊዎቹን እና አባላቶችን እንደገና ለመቋቋም ከፍተኛ ጥረት በማድረግ ላይ ነው። በውጭ በሚገኙ አንዳንድ የቆዩ ደጋፊዎቻችን አማካኝነት ይህንንም እያሳካ እንገኛለን እና መያድ አሁን በከፍተኛ ሁኔታ በመንቀሳቀስ ላይ ይገኛል። ቢሮዎቹን እንደገና በመክፈት ላይ ይገኛል። የነበሩ አባላቶቹ እንደገና እየተመለሱ ይገኛል። መያድ እንደውነቱ ከሆነ እንደሚባለው በሀገር ውስጥ መንፈስ ነው። ከታላቁ መሪው ከፕሮፌሰር አስራት ወልደየስ ጀምሮ እና ከክቡር ኢንጂነር ሻውል ጀምሮ መንፈስ ሆኖ ነው በሀገሪቱ ውስጥ ተሰራጭቶ የቆየው። ህዝቡ ዛሬ መያድን በእውነት ለመከላከል በከፍተኛ ጉጉት ላይ ነበረ። አሁን ግን ቢሮ ሲከፈት ደረበየ ወረዳዎቹ እየተከላከለ ስራ በመስራት ላይ ይገኛል። ስለዚህ መያድ በሁለት እግሩ ቆሟል ማለት እችላለሁ። አሁን ይህም በውጭ ያሉ ደጋፊዎች አማካኝነት ይህን ስራ እየሰራ እንገኛለን፣ በእነሱ ደጋፊነት ማለት ነው። እና መያድ በመልካም ሁኔታ ላይ ይገኛል። በበለጠ ለመጠናከር ግን ከወረዳ ወርደን በቀበሌ ለመዝመር በቀበሌ ለማደራጀት እየተንቀሳቀስን እንገኛለን። መያድ ባጭር ጊዜ ውስጥ በሁለት እግሩ እንደምናቆመው አረጋግጣለሁ።
በጣም አመሰግናለሁ አቶ አበባው። በመያድ አባላት እና ደጋፊዎች ላይ በአገር ቤት በገዢ ፓርቲ የሚደርስ ሰቆቃ አለ፣ እስራት ወይም ደግሞ ማንገላታት አለ? ያን አስመልክቶ የሚሰጡ መረጃ ካለዎት?
እንግዲህ ቅድም እንዳልኩት የመላው ኢትዮጵያ አንድነት ድርጅት ብዙ መስዋዕትነትን የከፈለ ፓርቲ ነው። ኢትዮጵያ ደግሞ አትበጣጠስም፣ ኢትዮጵያ ህዝቦቹ አይከፋፈሉም፣ ኢትዮጵያ አንድ ሆና የሁሉም ህዝብ ልጆቿ መብት ተከብሮ ዲሞክራሲያዊ መብታቸው ተከብሮ ሰብአዊ መብታቸው ተከብሮ ቋንቋቸው፣ ባህላቸው፣ ወጋቸው ተከብሮ በአንድነት መኖር አለባቸው ብሎ የሚታገል ድርጅት የመላው ኢትዮጵያ አንድነት ድርጅት ነው። ይህ በመሆኑ ስትራቴጂውንና ፖሊሲውን በጎሳና በቋንቋ ላይ የመሰረተው የኢህአዴግ መንግስት የመላው ኢትዮጵያ አንድነት ድርጅትን አይወድም። ስለዚህ እሱን ለማፍረስ ቅድም እንዳልኩት ከፍተኛ ጥረት ያደርጋል፣ ሲያደርግም ቆይቷል። ከዚያ በተጨማሪ አባላቶቹ ገበሬ ከሆነ መሬቱ ይነጠቃል፣ የከተማ ሰው ከሆነ ደግሞ ስራ ሳለው ከስራው ላይ ይፈናቀላል፣ ነጋዴ ከሆነ ከንግዱ ከስሮ እንዲወጣ ይደረጋል እና ከፍተኛ የሆነ ተጽዕኖ አለ። እንግዲህ እንደምታውቁት በ1997 ዓመተ ምህረት በኢህአዴግ ድርጅትና በመምራት ከፍተኛ ውጤት ያስመዘግበውን ቅሉ ያው በአፈሙዝ ተቀምጧል። ከዚያ በኋላም አልቆመም፣ ትግሉን አላቆመም፣ በከፍተኛ ሁኔታ በመንቀሳቀስ ላይ ይገኛል። ያ ሲሆን አባላቶቹ የተገደሉ አሉ፣ የተደበደቡ አሉ፣ መሬታቸውን የተነጠቁ አሉ፣ ብዙ ሰባዊ መብታቸው የተጣሱ አባላት ጉዳይ ያገኙ ታገሩ ስታሉ ይህ ሲሆን በያክ እና በውጭ የሚገኙ ደጋፊዎቹ እና አባላቶቹ ለዓለሙ ማህበረሰብ ለማሳወቅ ከፍተኛ እንቅስቃሴ አድርገዋል። ይህን ሁኔታ ብዙ የሰብአዊ መብት ተሟጋች ድርጅቶች መግለጫ ሰጥተውበታል። የኢትዮጵያ መንግስት ይህን በማድረጉ ዲሞክራሲን እያፈነ ዲሞክራሲን እያጠፋ መሆኑን መግለጫ ሰጥተውበታል። እንዲያቆም እንዲለብሱ የጻፉ የሰብአዊ መብት ተከራካሪ ድርጅቶች አሉ እና ከፍተኛ የሆነ በደል እና ጥቃት ይደርሳል። ይህ ደረሰብኝ ብሎ በእውነት ያ ጥቃት እና በደል ያበረታቷል። እዚህ አባላቶቻችንም ወደኋላ የሚሉበት ሁኔታ አልታየም። እስካሁን ድረስ የአካል ጉዳት የደረሰባቸው አሉ፣ ንብረታቸውን የተዘረፉ አሉ፣ ከባለና ሚስቶች ተጣልተው እንጂ ዜጎቻቸው እንዲፈተኑ የተደረገበት ሁኔታ አለ። ያም ሆኖ ግን አባላቶቻችን ይህን የመሰለ አድማ ይህን የመሰለ በደል ሊደርስባቸውም ቅሉ ጠንክረው በመስራት ላይ ናቸው። ወደኋላ ያሉበት ጊዜ የለም። እንግዲህ ገዢ ፓርቲ መያድን ለማፍረስ የሚጠቀሙባቸው ዘዴዎች አባላቶቹን በገንዘብ ይደልላል፣ በስልጣን ይደልላል፣ በመሬት ይደልላል፣ በከተማ ቦታ ይደልላል። ያ ካልሆነ ደግሞ ያንዳር ቀበር ሲሉ ደግሞ ይደበድባል፣ ያስራል፣ ምክንያት ፈጥሮ ያስራል፣ እስከ መግደልም ይሄዳል። እና ይህን የመሰለ በደል በአባላቶቻችን ላይ የሚፈጸሙ ጉዳዮች ናቸው። ይህንንም እንዳልኩት የሰብአዊ መብት ተሟጋች ድርጅቶች እና የአንዳንድ ሀገራት የውጭ ጉዳይ ሚኒስትሮች በሚያወጡት ሪፖርት ላይ የተገለጠ ጉዳይ ነው እና ይህን የመሰለ በደል ይደርሳል በአባላቶቻችን እና በአመራሮቻችን ላይ።
በጣም አመሰግናለሁ ለሰጡን መልስ። የሚቀጥለው ጥያቄ ደግሞ መያድ በአገር ቤት ከሚገኙ ሌሎች የተቃዋሚ ኃይሎች ጋራ ለመስራት ስምምነት ላይ ደርሷል። ከጀሚት ሰምታ በዚህ አመስራጫዎች አሁን የትብብርና ፕሮፓጋንዳ መታገል በምን ደረጃ ላይ ይገኛል? እሱን አስመልክቶ መረጃ ቢሰጡን አመሰግናለሁ።
እንግዲህ የመያድ አላማ ይህንን ክፉ የሆነ መንግስት ማስወገድ ነው። ይህን ለማስወገድ ደግሞ ተነጣጥሮ በመስራት ተነጣጥሮ በየቦታው በመቆም ልናስወግደው አንችልም። እምነታችን እንደ መያድ እምነታችን ምንድነው? ሁሉም የተቃዋሚ የፖለቲካ ድርጅቶች አንድ ላይ ሆነው ሪሶርሳቸውን አስተባብረው የሰው ኃይላቸውን አስተባብረው ሁሉን ድጋፋቸውን አስተባብረው የተጓዙ እንደሆነ ኃይል ያገኛሉ። የሀገራችን ህዝብም ወይም ደግሞ ህዝባችን እምነት ይጥልባቸዋል፣ ተስፋ ያደርጋቸዋል። ይህ እንዲሆን መያድ የተለያዩ ጥረቶችን ሲያደርግ ቆይቷል። እባካችሁን አንድ ላይ ሆነን እንስራ፣ አንድ ላይ ሆነን ይህንን ህዝብ ነጻ ማውጣት መቻል አለብን፣ አንድ ላይ ሆነን ሀገራችንን ከጥፋት መጠበቅ አለብን በሚል ለማስተባበር ከፍተኛ የሆነ ሙከራ ሲያደርግ ቆይቷል። ይሁን እንጂ አንዳንድ በጎሳ የተደራጁ የፖለቲካ ድርጅቶች ወይም ደግሞ ጎሳችንን ነጻ እንዳወጣለን ጎሳችንን ከሚደርስበት በደል ፊትና በደል ልከላከል አለብን ብለው የተቋቋሙ የጎሳ ፓርቲዎች አብሮ ለመራመድ ትንሽ የሚያስቸግር ሆኖ አግኝተነዋል። ይሁን እንጂ በፕሮግራም የምንበታተን ድርጅቶች ወይም ደግሞ ህብረ ብሔራዊነት ያላቸው ድርጅቶች አንድ ላይ ሆነ እንድንሰራ ያው በመነጋገር ላይ እንገኛለን። ከዚህ በተጨማሪ 33ቱን የፖለቲካ የተቋሚ የፖለቲካ ድርጅቶች ትንንሽ ናቸው፣ በጎሳም የተደራጁ አሉ። ግን መያድ እንደዚያን መርጦ እንዳልኩት ከዳር ለማድረስ ጥረት በማድረግ ላይ ይገኛል። እነዚያን ድርጅቶች በማስተባበር ላይ እንገኛለን እና ከሌሎች በተለይ ከአንድነት ጋር አብረን እንሄዳለን። ፕሮግራማችን አንድ ነው፣ እምነታችን አንድ ነው፣ ህብረ ብሔራዊነታችንም አንድ ነው በሚል አብረን እንሰራለን ብለን በመነጋገር ላይ እንገኛለን። እንግዲህ ይህንን ስል አንዳንድ ጊዜ አላማችን ወይም ደግሞ መነሻችን እኛ ስልጣን ለመያዝ ከሆነ እንደዚህ የሚመስለ ነገር ሊሳካልን አይችልም። ነገር ግን አላማችንና ግባችን የኢትዮጵያ ህዝብ ነጻ እንዳወጣለን፣ ኢትዮጵያን ካለችበት አደገኛ ሁኔታ እንዳድናለን ብለን የምንል ከሆነ ሰራታችንን ታች ወደ ዳገለገንም ስልጣኔ ለዳገለገንም አንድ አሞራ አለበት እንዳንድ በታይት አለበት ስለዚህ እኛ ለራሳችን ስልጣን አይደለም በታገል ያለብን እኛ ስልጣን ላይ ወጣለን ብለን ግባችን ያ ከሆነ እኛ በመንታመር ወጥታባል ነው አንችልም ስለዚህ መሆን ያለበት ህዝብ በሚያስቀበለው ቦታ ላይ እንዳገለግል ያለብን በማሰብ አንድ ላይ መሆን አለበት በሚል ይሄንን ያስተባር ለየሰበክ ለየነገር ለየኛለን ካንዳክ ድርጅቶች ጋራ በመነጋገር ላይ እንገኛለን ግን ዳራ ደረሰ በዳር የደረሰበት ሁኔታ የለም ከ33ቱ ጋራ ቢሆን በምን አይነት እድል በህብረት ነው በቅንጅት ነው በግንባር ነው በምን አይነት እድል በሚል በመወያየት በመነጋገር ላይ እንደርሳለን ነገር ግን ለ2007 ምርጫ ሜዳው ተስተካክሎ የምርጫው ሜዳ ወይም ደግሞ የዲሞክራሲው ሜዳ ተስተካክሎ እንድንገባ ከሆነ እንደዚህ አስተባብረን እንደዚህ እንደ የፖለቲካ ድርጅቶች አስተባብረን አንድ ላይ ሄደን ይህንን ነፃ እናወጣዋለን ይችን ሀገርም ካለችበት አደገኛ ሁኔታ እንታደጋታለን የሚል ተስፋ አለን እና በዚህ ላይ በዚህ ደረጃ ላይ ነው የተገኘው።
እሺ በጣም አመሰግናለሁ አቶ አበባው ለሰጡን አጥጋቢ መልስ። እንከተል ጥያቄ ደግሞ ከቀደም ብሎ በጉራ ፈንዳ ወረዳ የዘር ማጥፋትና ህዝብን ማፈናቀል ተግባር በገዢው ፓርቲ ባለስልጣናትና ካድሬዎች ሲካሄድ ነበር። በማከሉ ደግሞ ያው መያድ ባደረገው ከፍተኛ ውጥረትና ጩኸት ጋብ ቢልም ሰሞኑን ደግሞ ይሄ ህዝብን ማፈናቀል ሂደት እንደቀጠለ ከዚህና ማስተናጃዎች ሰምተናልና በሱ ላይ መረጃ ካለዎት ቢሰጡን መሰግናለሁ።
እንግዲህ ኢህአዴግ ወይም ህወሓት ኢህአዴግ ስልጣን ከያዘበት ከ1983 ዓመተ ምህረት ጀምሮ በአማራው ላይ ከፍተኛ የሆነ ዘመቻ ሲያካሄድ ነው የቆየው። ይሄ ባለም የታወቀ ነው። አማራው እንደሚታወቀው በተለያዩ ክልሎች የህዝብ ሰርቶ የሚበላ ትውልድ ነው። ነገር ግን ከተወሰኑ አመታት ወደዚህ ከክልሉ ወጥተው ሰርተው የደህ ምሯቸው የሚቆ የማራ ልጆችን በማሳደድ ከቤታቸው በማፈናቀል ቤታቸውን በማቃጠል ንብረታቸውን በመዝረፍ መሬታቸውን በመውዘድ ሀገራቸው አይደለም እንዳተመለሱ በሚል ክበከራ እንዳትቃይ በማብላት ላይ መሆኑ ከዚህ ቀደም ተገልጿል። መያድም ይህንን በሰፊው ሲታገለው እና በውጭ ከሚገኙ ደጋፊዎቹ እና ባለቤቱ ጋር በመሆን ሰላማዊ ሰልፍ እስከ መውጣት፣ ለጠቅላይ ሚኒስትሩ እስከ መጻፍ፣ ለመንግስት አካላት ለሚመለከታቸው እስከ መጻፍ ድረስ ደርሷል። ከቦታው ድረስ ሰው በመላክ ሁኔታውን የሁኔታውን ስፋት በማጥናት በድምፅ እና በምስል በተቀደባበረ ወይም ደግሞ በተደገፈ ማስረጃ በማቅረብ ለጠቅላይ ሚኒስትሩም ሆነ ለሚመለከታቸው ክፍሎች ለሰብአዊ መብት ተሟጋቾች ሲያቀርብ ቆይቷል። እንደሚታወቀው ከቤንሻንጉል ከ5000 በላይ የሆነ ህዝብ ተፈናቅሎ በፌዴራል ፖሊስ በሚያሳዝን ሁኔታ መንግስት በፈጠረው የፌዴራል ፖሊስ አባላት እንዲፈናቀሉ ተደርገው ሄደው ጎጃም ላይ ሰሮ ሰላም ላይ እንዲሰሩ ተደርጎ በውጭ ያሉ በመያድ አስተባባሪነት በውጭ ያሉ ወንድሞቻችንና እህቶቻችን ባደረጉት ከፍተኛ የሆነ ሰላማዊ ሰልፍ 64 አውቶቡስ አቅርቦ መንግስት የኢትዮጵያ መንግስት 64 አውቶቡስ አቅርቦ ወደ ነበሩበት እንዲመለስ አድርጓል። ሊመለሱም ክሉ ሲመለሱ እዚያ ቤታቸው ፈርሶ ቤታቸው ተወርሶ መሬታቸው ተወስዶ ንብረታቸው ተዘርፎ ነው ያገኙት። በባዶ ሜዳ ላይ ነው ተመልሰው የገቡ። ያን የአውደ አለሙ ማህበረሰብ አሳውቀናል። አሁን እንደገና በጉራ ፈርዳ ላይ ተነስተው ኬላ ተመስርቶ ከዚያ አማራ ወደ ታችና ወደ ላይ አይሄድም ወይም ደግሞ ወደ ከዚያ ኬላ መውጣትና መግባት አይችልም ተብሎ ገበያ እንዳይሄዱ ተንቀሳቅሰው በተለያየ ቦታ ሄደው ሰርተው ጉሮሯቸውን እንዳይደፍሩ የዕለት ጉሮሯቸውን እንዳይደፍሩ በከራ እየወሱ ማብላት ተጀምሯል። ከዚህ በተጨማሪ ይደበደባሉ፣ ይሳደዳሉ እና ሁለት ሰዎች ተደብድበው አንዲቱ ህፃን ያዘለች ሲድራ ባለፈው ሳምንት ተደብድባ ቪዛ ተበሪ ሆስፒታል ገብታ በመታከም ላይ ነበረች። እንደዚሁም ወንዶች ሰዎችም እየተደበደቡ ከቤታቸው የወጡበት ሁኔታ አለ። ይህ በዚሁ የባለፈው ሳምንት በዚህ ሳምንት ፕሮብለም ከካይም ተላልፏል። እዚያ ካሉ ሰዎች ጋር ቃለ መጠይቅ በማድረግ ሁኔታው እንዲተላለፍ ተደርጓል። ይህንን መያዝ ዝም ብሎ አልተመለከተውም። አሁንም ሰው ልክ እንዲሁ እዚያ ባሉ ሰዎች በሰጡት መረጃ መሰረት ከትንጠብብን ወይም ደግሞ መግለጫ ከምስል ለጠቅላይ ሚኒስትሩ ከምስል የእኛን ሰው ድክረት ተጭቀጭር እንዳደረግ ነው። በድምፅ እና በፎቶ በተደገፈ ማስረጃ አቅርበን ለዓለሙ ማህበረሰብ እና በውጭ ለሚገኙ ወንድሞቻችን ዳሶቻችን እንደዚሁም ለሰብአዊ መብት ተሟጋች ድርጅቶች ለማስተላለፍ በዝግጅት ላይ እንገኛለን። ከዚህ በተጨማሪ መያዝ ያንስ ቢያንስ በሚዛን ሰፋሪ ማለት ለእነዚህ ሰፋሪዎች ለእነዚህ ሄደው ለሰፈሩ ወይም ደግሞ በዚያ ህይወታቸውን ለሚኖሩ ወንድሞቻችን ዳሶቻችን በከዳ መሆን ይቻል ዘንዳ በሚዛን ሰፋሪ ቢሮ ለመክፈት በሁለቱ በኩል ያለውን አስተባብሮ ወደዚህ እንዲያስተላልፍልን ከመንግስት አካላት ጋር ይህን ከሚያደርጉ ጋር በመደጋገር ክፍተታቸው እንዲታቀሙ ለማድረግ ቢሮ በሚዛን ሰፋሪ ለመክፈት ወስነናል። በሚቀጥለው ሳምንት ጀምሮ ይህንን ለማጣራት የሄደው ቡድናችን በዚያ ቢሮ ከፍቶ ይመለሳል ብለን ተስፋ እናደርጋለን እና ይህንዲያ ጥረት እያደረገ ነው። ነገር ግን ይህ በአማራ ልጆች ላይ ወይም ደግሞ በዚያ በዱሯቸው በውራ ፈርዳ በሚበሩ ወንድሞቻችን ላይ እየደረሰ ያለው በደል በሰፊው በተከበራበረ ሁኔታ እየተካሄደ ነው እና ይህን ይመስላል ሁኔታው።
እሺ፣ በጣም እናመሰግናለን ለሰጡን መረጃ። አሁን ደግሞ በዚህ በውጭ ሀገር ለሚገኙ የመያድ ደጋፊዎች ምን ማድረግ ይኖርባቸዋል? ምንስ ይጠበቅባቸዋል ብለው እርሱ አስተያየት ሰጣሉ?
እንግዲህ በቸን በየትም ዶርን በየትም ዶርን ኢትዮጵያውያን የስደት ኑሮ በጣም አስቸጋሪ ነው። የስደት ኑሮ በጣም አሳዛኝ መሆኑን እንረዳለን። ያም ሆነ ይህ በአገር ውስጥ ካለው ጭቆናና አፈና የተሻለ ነው ብዬ አስባለሁኝ። ምንድን ነው አትሊስት ቢያንስ ቢያንስ ነፃነት ኖሮ በነፃነታቸው ይኖራሉ። እዚህ ሀገር የአይምሮ ችግር ማለትም በሀገር ላይ ስላልሆኑ የሀገር ናፍቆት፣ የወገን ናፍቆት ቢኖርባቸውም ቅሉ ነፃነታቸውን ይዘው ይኖራሉ። በሀገር ውስጥ ያለ ዜጋችን ወይም ደግሞ ህዝባችን ግን ታፍኖ ከፍተኛ የሆነ ስቃይ እየደረሰበት ነው። ይራባል፣ ይጠማል፣ ልጆቹን ማስተማር በማይችልበት ደረጃ ላይ ደርሷል። የገዢ ፓርቲን የደገፉ ሰዎች ሚሊዮነር ሲሆኑ ከእሱ ጋር ያላበሩት ደግሞ በድህነት አዘቅት ውስጥ እንዲገቡ የተደረገበት ሁኔታ አለ። እንደሚታወቀው የፖለቲካ ፓርቲዎችን እንመራለን ወይም ደግሞ አባል እንሆናለን የሚሉ ከፍተኛ የሆነ ስቃይ እየደረሰባቸው ይገኛሉ። እንግዲህ የፖለቲካ ፓርቲዎችን እንመራለን ብለን የምትል ሰዎች ወይም ደግሞ አባል እንሆናለን ብሎ የሚል ኢትዮጵያዊ ሁሉ ከፍተኛ ፍዳ እየከፈለ አለ። ህይወቱን ሰጥቷል። ቤቱን ይፈርስ ባይፈርስ ብሎ ተስፋ ወይም ደግሞ ሙሉ በሙሉ ህይወቱን ደግሞ ወደ ፖለቲካው አስገብቷል። በውጭ ያሉ ወንድሞቻችን እና እህቶቻችን ደግሞ ይህንን የፖለቲካ እንቅስቃሴ መደገፍ አለባቸው። ምንድን ነው እዚህ ህይወቱን የሰጠ የፖለቲካ አመራር ወይም ደግሞ የፓርቲ አመራር ሲኖር የፓርቲ አመራር በፋይናንስ፣ በሞራል፣ በማቴሪያል መደገፍ መቻል አለበት እና በውጭ ያሉ ወንድሞቻችን እና እህቶቻችን ከፍተኛ የሆነ ኃላፊነት አለባቸው ይህንን ለማድረግ። ምንድነው ቢሮ ለመክፈት ገንዘብ ያስፈልጋል። ተንቀሳቅሶ ህዝቡን ለማደራጀት ገንዘብ ያስፈልጋል። የታሰሩ ሰዎችን ለመጠየቅ ለማስፈታት ገንዘብ ያስቸግራል። የተደበደቡትን ለማሳከም ገንዘብ ያስፈልጋል። ስለዚህ ይህንን ከግንዛቤ ሊወስዱልን ይገባል እና በውጭ ያሉ ወንድሞቻችን እና እህቶቻችን ሀገሬን እወዳለሁ የሚል ማንኛውም ኢትዮጵያዊ ሁሉ በሀገር ቤት ሆነ ይህንን ፖለቲካ በምንመራ ሰዎች ወይም ደግሞ ለምንመራ ሰዎች ወይም ደግሞ ያንን ለሚመሩ የፖለቲካ ድርጅቶች የማቴሪያል፣ የፋይናንስ እና የሞራል ድጋፍ ያስፈልጋል። ስለዚህ ለወንድሞች እና ለእህቶች በውጭ ለሚኖሩ ለዲያስፖራው ክፍል የማስተላልፈው ነገር ይሄ ነው። ፋይናንስ ብቻ አይደለም፣ በውጭ ዲፕሎማሲ መሰራት አለበት። እንደዚህ ያለ ህዝብ የማፈናቀል ህዝብ የማሳደድ ሁኔታ በሚደረግበት ጊዜ ለተለያዩ መንግስታትና ለሰብአዊ መብት ድርጅቶች ተሟጋች ድርጅቶች አቤት ማለት መቻላለ። ስለዚህ የፋይናንስ ብቻ ሳይሆን የዲፕሎማሲ ስራ መሰራት አለበት፣ ጎቢ መደረግ አለበት በእያንዳንዱ መንግስት ወይም በእያንዳንዱ ሴኔተር በእያንዳንዱ የመንግስት አካል በመሄድ ጎቢ መደረግ አለበት እና ይህን በመሳሰሉ ሁሉ እርዳታ እንዲያደርጉልን ድጋፍ እንዲያደርጉልን በሁለት ጥሪ ያስተላልፋለሁ። እስካሁንም እያደረጉ ነው፣ ግን በበለጠ መደረግ መቻል አለበት። 2007 እኔ የመጨረሻ የኢትዮጵያ ተስፋዋ የሚፈለጥቅበት ወይም ደግሞ ተስፋዋ የሚሟጠጥበት ወቅት ነው ብዬ አስባለሁ 2007 የሚደረገው ምርጫ። ስለዚህ 2007 ላይ አሸናፊዎች ሆነን ሀገራችንን ከጥፋት እንድናድን በእውነት በውጭ ያሉ ወንድሞቻችንና እህቶቻችን ከፍተኛ ኃላፊነት ያለባቸው የዜግነት ኃላፊነት የትውልድ ኃላፊነት ያለባቸው ይመስለኛል። ይሄ ለትንሽ ሰዎች የሚተው አይደለም። ሁሉም ተንቀሳቅሶ እውነታውን ተገንዝቦ ወደ እውነት በመሄድ ሳይመጣጠል ሳይከፋፈል አንድ ሆኖ ይህን እንዲያደርግ ጥሪ ያስተላልፋል።
እሺ፣ በጣም በጣም እናመሰግናለን አቶ አበባው። እንግዲህ ዛሬ እርሶን ለማስተዋወቅና በውጭም ላለው ደጋፊና አድማጭ መረጃ ለመስጠት ይሄንን ቃለ መጠይቅ ያደረግነው፣ በሌላ ጊዜ ደግሞ በሰፊው በፓርቲ ፕሮግራሞች ላይ እና ባሉት እንቅስቃሴዎች ላይ ሰፋ ያለ ማብራሪያ እንዲሰጡን እናቀርቦታለን። ዛሬ ለሰጡን ማብራሪያና መግለጫ በጣም እናመሰግናለን። መልካም ስራ ዘመን እንመኝላችኋለን። ከጎናችሁ መሆናችንን እኛም እናረጋግጣለን። እግዚአብሔር ስለነ ሰጡን ጊዜ በዚሁ ልሰናበተው። ጤና ይስጥልኝ፣ አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ። እግዚአብሔር ይደራውልኝ።
ኢትዮጵያዊ ሆኜ መቼም አልጠማም።
ተድህረ ገጽ የተገኘ ወቅታዊ መልእክት የቀይ ባህር ሴራ መጣ እያጓራ ምን አለ ብትተወኝ መሬቴን ባለማ ምን አለ ብታርፉ ወገኔ ቢስማማ ወገን ደራሽ መስሎ ሆዱን እየሞላ ጎርፍ ሆኖ ሊወስደው የቀይ ባህር ሞላ ምናልባት የዚህ ግጥም መንደርደሪያ አንባቢያንን ግራ ሊያጋባ ይችል ይሆናል ብዬ ሰግቼ ነበር። ሆኖም ኢትዮጵያን ወገኖቼ በርካቶቹ ድጓ ጾመ ድጓ የደገሙ በመሆናቸው መልእክቱ በቀጥታ ምን ማለት እንደሆነ እንደሚረዱ አምናለሁና ልቀጥል። ይቺ ምራቅ ሳትደርቅ ይባል ነበር አሉ ድሮ። ይገርማል። ስለ ሻቢያ ደባ አውርተን ሳንጨርስ እንደተመለከታችሁት የሻቢያው መሪ በኤርትራ ቴሌቪዥን መስኮት ብቅ ብሎ በሁለት እጁ ወገቡን ይዞ ጥርሱን ያንከሸከቸ አንዳንዴም ጠያቂው ጋዜጠኛው መግቢያ መውጫ ሲጠፋው አይኑን ያጉረጠረጠረበት ለመሆኑ ኢትዮጵያ ማናት? ይቺ ተሁለተኛ ዓለም ጦርነት ማግስት የተፈጠረች አገር ኤርትራን ኮሎኒ አድርጋለች እየተባለ የሚወራው ይህማ ለኢትዮጵያ ትልቅ ክብር መስጠት ነው በሚል ፌዛው ያነጋገር ኢትዮጵያ ትናንት ወያኔ ሲገባ እንደተፈጠረች አይነት አድርጎ ለመቅረጽ ሲሞክር መስማት ምን ያህል አሳዛኝና አሁንም ኢትዮጵያን የማጥፋት አባዜው እንዳልበረደለት አረጋገጠ። እንግዲህ ልብ በሉ ተነኝህ የኢትዮጵያ ስም ሲጠራ ተሚያንገሻግሻቸው ሰዎች ጋር ነው ለኢትዮጵያ አሳቢ ናቸው በሙሉ ልባቸው ወያኔ በኢትዮጵያ ህዝብ ላይ የሚደርሰውን ግፍ ድጋፍ ለመስጠት ቆርጠዋል። ድጋፋቸውም ወደር የሚገኝለት አይደለም እየተባለ ጧትና ማታ የሚለፈፈው በበኩሌ ይላሉ የዚህ ጽሑፍ ጸሐፊ እንደገባኝ ለማድረግ ብዙ ጥረት እንዲገባኝ ለማድረግ ብዙ ጥረት አደረኩ። ብዙም ወደ ኋላ ተመልሼ ነገሮችን ለመመልከት ሞከርኩ። አንዱም የሻቢያ ተግባር ለኢትዮጵያ በጎ ነገር እንደሌለው እንጂ አንድም በጎ ተግባር እንዳለው ነው እንደሌለው ነው መረጃው በሙሉ እስታሁን ደቂቃ ድረስ የሚያሳየው እና አንባቢያን ሆይ እባካችሁ እንደገና ቆም ብለን እንመርምር። ሻቢያ እርዳታ አገር ንጻ አይወጣም። ሻቢያ ተወያኔ ጋር ተባብሮ ቀይ ባህር እንዳይከተን እንጠንቀቅ። ይልቅ አገር ውስጥ ያለውን የሰላማዊ ትግል መደገፉ ጠቃሚና አስፈላጊነቱን በሚከተሉት 3 ነጥቦች ለማስረዳት ልሞክር። አንድ የሰላም ትግል ማለት የህብረተሰብን አስተሳሰብና አመለካከት በጠመንጃ ሳይሆን በተሻለ አስተሳሰብና አመለካከት የዴሞክራሲ ስርዓት እንዴት ማምጣት እንደሚቻል ማስተማርና መደራጀት ነው። ኢትዮጵያ በአለም ላይ ደሃ ሀገሮች ተብለው ተሚጠሩት አንዱና ህዝቡ በድህነትና ፍትህ በመጣት በጉስቁልናና በስደት በበሽታ በመፈናቀል የምትታወቀ በመሆኗ ይህን ለማስወገድና የዴሞክራሲን ህደድ ለማምጣት በአገር ውስጥ የተጀመረው የሰላም ትግል ተጦርነት ትግል በላይ ዋጋ የሚያስከፍል እንደሆነ የተረዱ ወጣት ታጋዮች ዋጋ እየከፈሉ እንዳሉ በውል መረዳትና እንዳስፈላጊነቱም ተያለነበት እንዳወጣታችን ወደ ሀገር በመመለስ የሰላሙን ትግል በመቀላቀል በሀገር መሬት ላይ አስፈላጊውን ዋጋ ለመክፈል የቆረጠን መሆን እንጂ በሻቢያ ብብት ስር በመወሸቅ መዘጋጀት መፍትሄ አይሆንም። ተሁሉ በላይ የሰላሙ ትግል ሙሉ የህዝብ ድጋፍ ያለው ሲሆን ጦርነት ግን እንኳን እንደኛ ያለ ደሃ ሀገር ከርቶ ዛሬ ባለም አቀፍ ደረጃ ተደጋፊነት የለውም። ሁለት ሻቢያን ሲጀመርም እስታሁንም ደቂቃ ድረስ ለኢትዮጵያ መፍረስ እንጂ ግንባታ ሰርቶ አያውቅም ሊሰራም አይችልም። በአገር ውስጥ እየተካሄደ ያለውን የሰላም ትግል በአገር ውስጥ ያሉት የመንግስት አካላትም ሆኑ በወታደራዊ ኃይል ማለት በሚሊተሪው ክፍል የሚገኙ አካላት ፖሊሱንም ጨምሮ በየቀኑ እየተከታተሉና የውያኔ የግፍ አገዛዝ ምን ያህል ስርዓት አልበኛ እንደሆነ እየተገነዘቡ ሊቆጣጠሩት ተሚችሉት በላይ እንደሆነና የጊዜ ጉዳይ ታልሆነ በስተቀር ይህንኑ የሰላም ትግል እንደሚቀላቀሉ በተለያየ ሁኔታ ምልክቶች እየታዩ እንደሆነ በማስተዋል መመልከት አስፈላጊ ነው። ለምሳሌ በቅርቡ ታገር ኮብልለው የወጡት የመንግስት ባለስልጣናትና የጦር ሹማምንቶችን መመልከት አስፈላጊ ነው። ያኮበኩቡትን እግዚአብሔር ይቁጠረው። ይህ ሁሉ የሰላሙ ትግል ውጤት እንጂ ሻቢያ በሰጠው ድጋፍ የተገኘ ውጤት እንዳልሆነ መረዳት በጣም አስፈላጊ ነው። 3 ወያኔ በሰላሙ ትግል በከፍተኛ ደረጃ ተዳክሟል። ለዚህ መረጃዎቹ መንግስት ነኝ ተብየው አንዱ የሰላማዊ ሰልፍ ፍቃድ መስጠትና ትርጉም በማይሰጥ ምክንያቶች መልሶ መከልከል ቀን ማራዘም ከብዙ በጥቂቱ የሚጠቀሱ ናቸው። ሌላውና ሊሰመርበት የሚያስፈልገው ነጥብ ወጣቶች የሰላም መሪዎች በየጊዜው ታንደበታቸው የሚስማው የቆራጥነት አቋም አገራችን ምን አይነት ቆራጥ የሰላም ታጋዮች እንዳሏትና ምንም እንኳን የድሉ ጊዜ ቢራዘም ኢትዮጵያ በቆራጥ የሰላም ታጋይ መሪዎች ተስፋዋ የለመለመ እንደሆነ ያረጋግጣል። በሺህ በሚሊዮን የሚቆጠሩ ተከታዮችም እያፈሩ እንደሆነ በመረዳት ይህንን የሰላም ትግል መደገፍና የሰላም መሪዎችን ማበረታታት እጅግ ጠቃሚና ወቅታዊ ነው እላለሁ። ኢትዮጵያ በሰላም ታጋዮች ቆራጥ አመራር ድል ትቀዳጃለች።
አድማጮቻችን የዛሬውን መስከረም 19/2006 ዓመተ ምህረት ወይም የሰብተምበር 29/2013 ፕሮግራም የመረናው ንጉስ ታምራትና ተኮላ አርቁ ነበር። ፕሮግራማችን ለማጠቃለል ጥቂት ደቂቃዎች ይቀሩናል። በሚቀጥለው ሳምንት እንገናኝ። በተለመደው የፕሮግራም መዝጋት ሙዚቃ እንሰናበታችኋለን። ድል ለኢትዮጵያ ህዝብ። Jalo, 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 jalo.
ታመን አንገት ዘፍተን አንቀር አንደለገ Yeah.